the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብል ሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ሀቢቢ 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 መዲናና ይበሉኝ
ሀቢቢ 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 መዲናና ይበሉኝ
ያ ረሱላህ ሸፋ ይኩኑና የቢላል ኮነን በዲኑ የጸና ጃፈር የረገደው በስደት ጎዳና
ሀቢቢ ሀቢቢ ሀቢቢ
ኢድ ሙባረክ እንኳን ለ1437ኛው ኢድ አልአድሃ አደረሳችሁ።
ኢድ ሙባረክ። የተወደዳችሁና የተከበራችሁ ሙስሊም ምእመናን በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 13 2007-2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
የዚህ ምሽት አስተናጋጆች ሰለሞን ክፍሌና
እኔም ሰሎሞን አባተ ነን።
I am most grateful for your invitation to address this joint
በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች ሀገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ።
አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን ናቸው። ዛሬ ለዩናይትድ ስቴትስ የተወካዮች ምክር ቤት ካደረጉት ንግግር የተቀነጨበ ነው ያደመጣችሁት።
በአብይ ርዕስ ይመለሳሉ። አሁን ዋና ዋና የዓለም ዜና እናሰማችሁ።
ዛሬ በሳውዲ አረቢያ በተካሄደ ዓመታዊ የሐጅ በዓል ላይ በደረሰ የሰዎች ትርምስና መረጋገጥ በትንሹ 747 ሲሞቱ ከ805 በላይ ሌሎች ጉዳት ደርሶባቸዋል። አደጋው የደረሰው ሚና ግዛት ውስጥ በሚገኝ በጣም ጠባብ መንገድ ላይ ነው። የቪዲዮ ካሜራዎች ሰቅጣጩን ድንገት ቀርጸዋል። የሀገሪቱ የጤና ጥበቃ ሚኒስትር ኻሊድ ፋላህ ለጋዜጠኞች ሲናገሩ የሰው ትርምስና መረጋጋት የተፈጠረው በጠባቡ መንገድ ላይ በፈረቃ ማለፍ እንዳለባቸው የተሰጣቸው መመሪያ በጣሱ ሰዎች ምክንያት ነው።
الحجاج لرمي الجمرات لو اتبعت فيعني لن يحدث مثل هذا ولكن للاسف
በሀገሪቱ ባለስልጣናት መግለጫ መሰረት ደግሞ ዛሬ ሚና ከተማ አደጋው የደረሰው ምዕመናን የሰይጣን ምልክቶች በሚሏቸው ምሰሶዎች ላይ ድንጋይ እየወረወሩ ባሉበት ወቅት ነው። 2 ሚሊዮን ሙስሊሞች ለጸሎት የተሰባሰቡበት የአራፋት ኮረብታ ነቢዩ መሐመድ ከ1400 ዓመታት በፊት በሙስሊሞች መካከል እኩልነትና አንድነት እንዲኖር ለመጨረሻ ጊዜ ያስተማሩበት መሆኑ ይታመናል። የሜካ አስተዳዳሪ ልዑል ኻሊድ አልፋይሳል አደጋው ወደ ደረሰበት አካባቢ ሄደው የነፍስ አድን እርዳታ ጥረቱን እየመሩ ናቸው ሲል የመንግሥቱ ቴሌቪዥን ዘግቧል። አብዛኞቹ የአደጋው ሰለባዎች አፍሪካውያን ናቸው ሲሉ ተናግረዋል። አንድ ከአደጋው በሕይወት የተረፈ ሰው ሲናገር ባልተጠበቀ ሁኔታ በጭንቅንቁ ትርምስ ውስጥ እንደገባ ገልጾ ከሞት ተርፎ ሆስፒታል መድረሱ እድለኛ በመሆኑ እንደሆነ አስረድቷል። የሜካ ታላቁ መስጊድ ኢማም 2 ሚሊዮን ለሚጠጉ ምዕመናን ባስተላለፉት መልእክት ደግሞ ኅብረት እንዲፈጥሩና አምላክ የማይወደውን ነገር ከመስራት እንዲታቀቡ መክረዋል።
فتقوا الله يا حجاج بيت الله واعلموا ان التوحيد والاخلاص
በሳውዲ አረቢያ ባለፉት 25 ዓመታት የሐጅ በዓል ሲከበር በርካታ የህዝብ መተራመስና መረጋጋት ደርሶ ብዙ ህይወት ጠፍቷል። ከሁሉም የከፋው ነው የተባለው የደረሰው 1400 ሰዎች ያለቁበት የ1990ው ድንገት መሆኑ ይታወቃል። አቅማቸው የሚፈቅድ ሙስሊሞች ሁሉ በህይወት ዘመናቸው አንዴ በዚህ ከእምነቱ ምሰሶች አንዱ በሆነው የጸሎት ሂደት እንዲሳተፉ ይጠየቃሉ።
በየመን ዋና ከተማ ሰንዓ ዛሬ 2 ቦምብ ታጣቂ አጥፍቶ ጠፊዎች በአንድ መስጂድ ላይ ጥቃት አድርሰው በትንሹ 25 ሰዎች ተገድለዋል። ጥቃቱ በደረሰበት ወቅት ሰለባዎቹ የኢዳል አድሃን መጀመር ምክንያት በማድረግ በጸሎት ላይ ነበሩ ተብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሺዓዎቹ በመናፍቅነት የሚመለከቷቸው የእስላማዊ መንግሥት ቡድን ሽምቅ ተዋጊዎች ባለፈው ቅርብ ወራት ውስጥ የሰንዓውን የመኪና ፍንዳታ ጨምሮ በርካታ ተከታታይ የቦምብ ጥቃቶችን አካሂደዋል። በየመን ሁከተኞቹ ወትሮም ውስብስብ የሆነውን የሀገሪቱን ችግር ይበልጥ አባብሰውታል ተብሏል። ዛሬ በየመን ሁጤዎችና በፕሬዚደንት አብዱራቡ መንሱር ሃዲ መንግሥት መካከል ውጊያ እንደተካሄደ ተዘግቧል። በዚያ ላይ በአረቢያ ልሳነ ምድር የአልቃይዳ እንቅስቃሴ አለ። ባለፈው ዓመት ብቻ በየመኑ ሁከት ከ4500 በላይ ሰው ሲሞት ቁጥራቸው ከዚህ የበለጠ ሌሎች ለአስቸኳይ ሰብአዊ እርዳታ ተጋልጠዋል። በቅድሚያ ወደ ወደብ ከተማይቱ አደን ከዚያም ወደ ሳዑዲ አረቢያ ሸሽተው ለስድስት ወራት ስደት ላይ የቆዩት ፕሬዚደንት ሃዲ የመንግሥቱ ደጋፊ ኃይሎችና በሳዑዲ አረቢያ የሚመራው የአየር ድብደባ ሁጤዎቹን ካባረረ በኋላ ከትናንት በስቲያ ማክሰኞ ወደ ሀገራቸው ተመልሰዋል።
በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዛሬው ዕለት ዋሽንግተን ዲሲ ተገኝተው ለኮንግሬሱ ንግግር አድርገዋል። አቡነ ፍራንሲስ ለሕዝብ ተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ ስደተኞች፣ የአየር ለውጥና የካፒታሊዝም ስርዓት ቅጥ ባጣ መልኩ መግዘፍን አስመልክቶ ነበር። የአሜሪካ ድምፅ ራዲዮ ዘጋቢዎች ከየስፍራው ያደረሱን ዜናዎች አሉ። ወደ ኋላ በዝርዝር እናቀርባለን።
የተባበሩት መንግስታት የዓለም የምግብ ፕሮግራም WFP በዓለም ላይ በአሁኑ ጊዜ ከፍተኛ የሆነውን የስደተኞችና የፍልሰተኞችን ቀውስ ለማርገብ ከፍተኛ ሚና እየተጫወተ መሆኑ እየተነገረ ነው። አብዛኞቹ ወደ አውሮፓ የሚሰደዱት ሶሪያውያን ሲሆኑ የዓለም የምግብ ፕሮግራም በዚያች አገር ያለው የምግብ እጥረት እየባሰ መሄዱንም ይናገራል። ዓለም አቀፉ ድርጅት ሶሪያ ውስጥ በብዙ ሚሊዮን የሚቆጠሩ ዜጎችንና ወደ አጎራባች ሀገሮች የተሰደዱትንም እየረዳ ነው። ባልደረባችን ጆዲ ካፖዋ ያነጋገራቸው የድርጅቱ የመካከለኛው ምስራቅና የሰሜን አፍሪካ ቃል አቀባይ አቢር ኤቴፋ ይህንን ሁኔታ ያስረዳሉ።
ባለፉት አምስት ዓመታት ውስጥ የዓለም ምግብ ፕሮግራም ከስድስት ሚሊዮን በላይ የሚሆኑና ሶሪያ ውስጥ በጦርነቱ የተፈናቀሉ ዜጎችን ሲመግብ ነበር። ይህም ወደ 1.8 ሚሊዮን ከሚሆንና ወደ አጎራባች አገሮች ከተሰደደው ሕዝብ በተጨማሪ ማለት ነው። ሶሪያ ውስጥ እንደ ሩዝ፣ ዱቄት፣ ዘይት፣ የቆርቆሮ ምግብ ያሉትን ነው ለተፈናቃዩ ሕዝብ የምናድለው። ወደ አጎራባች አገሮች ለተሰደዱት ደግሞ ምግብ የሚሸምቱበትን ኤሌክትሮኒክስ ካርድ ነው የምናድለው። በዚያ በሚኖሩበት አካባቢ ካለ የምግብ መደብር ይመገባሉ ነው ያሉት። የዓለም ምግብ ፕሮግራም ቃል አቀባይ አቢር ኢተፋ በአሁኑ ሰዓት በሚሰደዱና ከሀገር ወደ አገር በሚነግዱ ሰዎች ብዛት ከፍተኛ ቀውስ ቢፈጠርም ድርጅቱ ሰብአዊ እርዳታውን ከማዳረስ አቋርጦ አያውቅም። ነገር ግን የእርዳታ እጥረት እየተከሰተ ነው ይላሉ።
But funding has been extremely difficult since the beginning of the year, which has...
ሆኖም ከአመቱ መግቢያ ጀምሮ እርዳታ ማግኘት እጅግ ከባድ ሆኗል። በዚያ ምክንያት ወደ አጎራባች አገሮች ለተሰደዱት የምንሰጠውን እርዳታ በግማሽ ለመቀነስ ተገደናል። ዛሬ አንድ ስደተኛ ከዩኤስ 50 ሳንቲም ያነሰ ነው በቀን ለምግብ የሚያገኘው። ሶሪያ ውስጥ ተፈናቅለው ለሚገኙት ዜጎችም የሚሰጠው የምግብ መጠንና አይነት ቀንሷል ነው ያሉት። በእርዳታ ገንዘብ እጥረት የተነሳ ድርጅቱ የተረጂዎችን ቁጥር ለመቀነስ እንደተገደደ የገለጹት ቃል አቀባይዋ ለነዚህም እርዳታ ለማደልና በሶሪያ ውስጥና በአጎራባች ሀገሮች የተሰደዱትን በበቂ ለመርዳት ካሁን እስከ መጪው ታህሳስ ወር ተጨማሪ 257 ሚሊዮን ዶላር ያስፈልጋል ብለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩዋንዳ ባለሥልጣናት በብዛት ለችግር የተጋለጡ ሰዎችን በሕገ ወጥ መንገድ ዋና ከተማዋ ኪጋሊ ውስጥ በሚገኙ ድብቅ ማጎሪያ ማዕከሎች አስረው ያቆያሉ ሲል ዋና ጽሕፈት ቤቱን በዩናይትድ ስቴትስ ያደረገው የሰብአዊ መብቶች ድርጅት አስታውቋል። ሁማን ራይትስ ዋች ዛሬ ይፋ ያደረገው ሪፖርት በአካባቢው ነዋሪዎች ዘንድ ኳ ካቡጋ ተብሎ በሚጠራው ጊኮንዶ ጊዜያዊ ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2011 እና በ2015 ዓ.ም መካከል ታስረው የቆዩ ሰዎችን አነጋግሮ ያገኘውን መረጃ በዝርዝር ያቀርባል። የድርጅቱ ሰራተኞች 57 የቀድሞ ታሳሪዎችን ዘመዶቻቸውንና ሌሎች ምንጮችን ማነጋገራቸውንም ሁማን ራይትስ ዋች አክሎ ገልጿል። ሁማን ራይትስ ዋች ዛሬ ያወጣው ሪፖርት 400 ሰዎች በአንዲት ክፍል ውስጥ ያለ በቂ ምግብና ውሃ እንዲሁም ለጤንነት አስጊ በሆነ ሁኔታ እንዲቆዩ ይደረጋል። አብራዋቸው የታሰሩ ሕፃናት ካጠፉ የሚቀጡት እናቶቻቸው ናቸው። ቤተሰብና ጠበቃ እንዲጎበኛቸውም አይፈቀድም ሲል አስረድቷል። ከዚያ ማከል መፈታት የሚፈልግ ለፖሊስ ጉቦ መክፈል የተለመደ መሆኑንም በሪፖርቱ ተብራርቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 13 2008 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ዋሽንግተን ዲሲ የተወካዮች ምክር ቤቱ ፊት ተገኝተው ለጥምር ጉባኤው ንግግር አድርገዋል። አባ ፍራንሲስ ለተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ የስደት ችግር፣ የአካባቢ አየር ለውጥና የስርዓቱን ቅጥ ባጣ መልኩ መግዘፍን አስመልክቶ ነው። በዩናይትድ ስቴትስ ይፋ ጉብኝት እያደረጉ ካሉት አባ ፍራንሲስ ጋር አብረው የተጓዙት የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግሥተ አብ ተስፋ ማርያም የከነገ በስቲያው እሁድ ፊላደልፊያ ከተማ ላይ ከርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር አብረው ይቀድሳሉ። ሄኖክ ሰማግዜር ተከታዩን ዘገባ አጠናቅሯል።
Members of Congress, I have the high privilege and distinct honor of presenting to you Pope Francis of the Holy See.
ንግግራቸው በእውነቱ በጣም ጥሩ ነበር። እኔም የስደተኞች ልጅ ነኝ ብለው በመጀመራቸው የሁሉንም ሰሚ ልብ ነክተዋል ማለት ይቻላል። እንዲሁም ይህች ሀገርም የስደተኞች ልጆች የሚኖሩባት ሀገር ናት። ከየትም የመጡ ግን ከውጭ መጥተው እዚህ የተቀመጡ ስደተኞች ልጆች ናቸው አብዛኞቹ ብለው ተናግረዋል። ደግሞ በጣም ከባድ መልእክት ያሳለፉት እዚህ የነበሩት ባላባቶች ኔቲቭ አሜሪካንስ የምንላቸው እዚህ የነበሩ ህዝቦች እንደሚገባ በክብር አልተያዙም የሚል መልእክትም በጣም ኃይለኛ መልእክት ነበረ። እንዲሁም አራት ሰዎችን እንደ አብነት ሊሆኑ በመጥራት ሊንኮልን ነጻነትና የመብት እንደ ተጠሪ ወይም መስራች ሆኖ እንዲሁም ማርቲን ሉተር ኪንግ የመብት ታጋይ እና የእኩልነት ጠበቃ ልንለው እንችላለን። እሱንም ወስደው ስለ እኩልነት እና ስለ አንድነት ተናገሩ። ዶሮቲ ዴይ የድሃ ወይም የበሽተኛ የህመምተኛ ጭቁን ሰው መብትና ሁኔታ በሚመለከት ዶሮቲ ዴይ ብዙ የሰሩ ሴትዮ ናቸው እና እሳቸውም እንደ አብነት አርአያ ወስደው በጣም ኃይለኛ የሆነ መልእክት አስተላልፈዋል። በመጨረሻ የቶማስ መርቶን ነው። ቶማስ መርቶን መጀመሪያ አለ እግዚአብሔር የሚገኝ የሆነ ብልጽግና ወይም የሆነ ሀብት ወይም ፕሮግረስ ያሉት በቂ አልሆነም ብቻ ሳይሆን የተሳሳተ አይነት ብልጽግና እንደሆነ፣ ስለዚህ እግዚአብሔር ባርኮ የሰጠው እድገት ነው በእውነቱ።
አባ እንግዲህ እነዚህ አራት አሜሪካውያንን በመጠቀም ነው አቡነ ፍራንሲስ ለአሜሪካውያን እንደዚሁም ለህዝብ ተወካዮቻቸው በማህበረሰባቸው ውስጥ ለውጥ እንዲያመጡ በተለይ የገቢ አለመመጣጠንን በተመለከተ የካፒታሊዝም ስርዓት በእጅጉ መግዘፉን ያካባቢ አየር ለውጥ እንደዚሁም ደግሞ የስደተኞችን ጉዳይ እኔም የስደተኛ ልጅ ነኝ ብለዋል አስቀድመው እንደገለጹት የሳቸው መልእክት ለአሜሪካ ህዝብና ለአሜሪካ ህዝብ ተወካዮች ያሳለፉት ሰፋ ያለም አንድምታ ይኖረዋልና ለኢትዮጵያ ህዝብ ለኤርትራ ህዝብ ለአፍሪካ ህዝብ በተለይ በምግብ ዋስትና እንደዚሁም ደግሞ የአካባቢ አየር ለውጥ የሚያስከትላቸው መዘዞችን አስመልክቶ የተናገሩት ሰፋ ያለ አንድምታ ይኖረዋልና ይሄን በእኛ አካባቢ ላሉ ሰዎችስ እንዴት ይታያል ብለው ያስባሉ እርሶ?
መልእክቱ ለአሜሪካውያን ብቻ አይደለም። በእርግጥ እዚህ ሆኖ ስለሚሰጡት ደግሞ ቀጥታ አሜሪካውያን የሚሰሙት ስላሉ ነው እንጂ ለሁሉም የሚሆን መልእክት ነው። እኛ አካባቢም የአካባቢ በእውነቱ አክብሮት እና የተፈጥሮ ክብካቤ በጣም አስፈላጊ እንደሆነ እኛ ራሳችን እናውቀዋለን። ምክንያቱ ያለው አደጋ በጣም ከባድ ነው። እንዲሁም ስለ ድህነት፣ ስለ ፍትህ፣ ሰላም፣ ስለ ሁሉም በሚመለከት ያ ወርቃዊ ህግ ያሉትን በጣም ኃይለኛ ነው። ሌሎች ለአንተ ሊያደርጉልህ የምትፈልገውን ለእነሱ ማድረግላቸው የሚለው የወንጌላዊ ወርቃዊ ህግ እሱን እንከተል ነው ያሉት። በመጨረሻ ማንኛውም ይህንን ቢከተል ሰላም፣ ፍትህ፣ አንድነት እና ብልጽግና ይኖራል ነው ያሉ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በደቡብ ሱዳን መንግሥት ተኩስ የማቆም ስምምነቱን በመጣስ በይዞታዎቻችን ላይ ጥቃት እየፈጸመ ነው ሲሉ ተቃዋሚዎች እየወነጀሉ ነው። ይደግፉት የነበሩ የዩጋንዳ ወታደሮች በተኩስ አቁሙ ስምምነት ስለሚወጡ በተቻለ መጠን ተጨማሪ ይዞታዎችን ለመያዝ እየሞከረ ነው ብለዋል። እስክንድር ፍሬው ተከታዩን ልኮልናል።
በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ የተደረገው አውደ ጥናት ያለ ውጤት ከተጠናቀቀ በኋላ ነው የደቡብ ሱዳን መንግስትና ተቃዋሚዎቹ መወነጃጀል የቀጠሉት። የተኩስ አቁም ስምምነቱም ከመተግበር ይልቅ እየተጣሰ መሆኑን ነው በተለይ ተቃዋሚዎቹ ያስረዱት። ቃል አቀባዩ ዲክሰን ጋትሉዋክ ጆክ ለቪኦኤ እንዳስረዱት መንግስት በኃይል እርምጃው ገፍቶበታል።
As we are speaking now, the government is on offensive. The Juba government is still attacking our position.
አሁን እዚህ እየተነጋገርን ባለንበት ሰዓት መንግስት የጥቃት እርምጃ እየወሰደ ይገኛል። የጁባ መንግስት በምስራቅ ኢኳቶሪያና ውድሩባ በተሰኙ ቦታዎች ባሉ ይዞታዎቻችን ላይ ጥቃት እየፈጸመ ነው። በማርዲም የተወሰነ ግጭት አለ። በዚህ ሰዓት መንግስት ፓጁት በተባለው የጆንግሌ ግዛት አካባቢም ጦሩን እያዘጋጀ ነው። በአንዳንድ ቦታዎች ጥቃት ለመፈጸም እያሰበ
የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነቱን ከፈረሙበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ በዚያ የሚገኙ የውጭ ኃይሎች ሁሉ ተቀለው እንደሚወጡ ይተበቃል። እንደሚወጡ ከመጠበቁት የውጭ ኃይሎች መካከል ደግሞ የፕሬዝዳንት ሳልቫኪርን መንግስት ሲደግፉ የቆዩት የዩጋንዳ ወታደሮች ይገኙበታል። የተቃዋሚዎቹ ቃል አቀባይ ታዲያ የሰሞኑ የመንግስት ጥቃት ከነዚህ ወታደሮች መውጣት ጋር የተያያዘ እንደሆነ ያምናሉ።
Their main objective is to gain more territories.
ዋናው ዓላማቸው የዩጋንዳ ወታደሮች እየወጡ ባሉበት ሁኔታ ተጨማሪ ቦታዎችን መያዝ ነው። እናም ከዚህ በመነሳት መንግስት በፓጁት አድርጎ አኮቦን ለማጥቃት እየተዘጋጀ ይገኛል። ትላንትናም በዩኒቲ ግዛት በሚገኙት ቶኖዎችና ግሉኝ ይዞታዎቻችን ላይ ጥቃት ፈጽመዋል።
የተፈጸሙ ያሉትን ጥቃቶች በተመለከተ ከኢጋድ ጋር መረጃ ተለዋውጠናል ያሉት ቃል አቀባዩ ስለ ጉዳዩም ያውቃል ብለዋል። የደቡብ ሱዳን መንግስት የተቃዋሚዎቹን ወንጀል አስመልክቶ ለጊዜው የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ኬንያ ወስደናል። የኬንያ መንግስት የሀገሪቱ ምጣኔ ሀብት ሁኔታ ስራ የማቆም አድማ ላይ ላሉት አስተማሪዎች የደሞዝ ጭማሪ ለማድረግ አያስችልም ይላል። አንድ የምክር ቤት አባል የሥራ ባልደረቦቻቸው ደሞዝ በግማሽ እንዲቀነስ በምክር ቤቱ የውሳኔ ሐሳብ አቅርበዋል። የኬንያ የምክር ቤት አባላት ከናይጄሪያ ቀጥሎ በአፍሪካ ከፍተኛ ደሞዝ የሚከፈላቸው ፖለቲከኞች ወይም እንደራሴዎች ናቸው። የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ከናይሮቢ ላከው ዘገባ አለ። አዳነች ሳይት አቅርበዋለች።
የኬንያው ፕሬዚደንት ኡሁሩ ኬንያታ ባለፈው እሁድ ለሀገሪቱ ባደረጉት ንግግር መንግስት ከአጠቃላይ የሀገሪቱ ገቢ 52 ከመቶ የሚሆነው ገንዘብ ለሰራተኞች ደሞዝ እንደሚከፍል ጠቁመዋል። ያለው ሁኔታ ይህ በመሆኑም የሀገሪቱ ከፍተኛ ፍርድ ቤት በስራ ማቆም አድማ ላይ ያሉት አስተማሪዎች ደሞዝ በ50ና በ60 ከመቶ እንዲጨመር ባለፈው ነሐሴ ወር ያስተላለፈውን ትዕዛዝ ማስፈጸሙ ከኢኮኖሚ ይዘት አንጻር አይቻልም ብለዋል ፕሬዚዳንቱ። አባቡና ሟምባ የተባሉ ተቃዋሚ የምክር ቤት አባል የምክር ቤት አባላትን፣ ዳኞችንና የመንግስት ሰራተኞችን የመሳሰሉት ከደሞዛቸው እስከ 50 ከመቶ እንዲቀነስ የሚጠይቅ የውሳኔ ሐሳብ አቅርበዋል።
እኔ ያቀረብኩት የውሳኔ ሐሳብ ደሞዝ በመቀነስ የክፍያው መዋቅር ሚዛን እንዲጠበቅ የሚጠይቅ ነው። የክፍያው መጠን በተሻለ ፍትሐዊና ሰፊ ልዩነት እንዳይኖር ያደርጋል። ካቀረብኳቸው ሐሳቦች መካከል የከፍተኛ ባለሥልጣኖች ደሞዝ በ50 ከመቶ እንዲቀንስ ነው። የኬንያ ምክር ቤት አባላት ከፍተኛ ደሞዝ በማግኘት ረገድ ከዓለም የምክር ቤት አባላት ሁለተኛን ቦታ እንደሚይዙ ይታወቃል። የሚከፈለን ደሞዝ የኢኮኖሚ አቅማችን ከሚፈቅደው በላይ ነው።
የኬንያ የምክር ቤት አባላት የሚያገኙትን ጥቅማጥቅምና አበሎችን አካቶ በወር 11,000 ዶላር ይከፈላቸዋል። ተቃዋሚው የምክር ቤት አባል ያቀረቡት የውሳኔ ሐሳብ በምክር ቤቱ ከጸደቀ መንግሥት በዓመት ወደ 2.5 ሚሊዮን ዶላር ሊያድን ይችላል። የምክር ቤቱ አፈ ጉባኤ የሚገኙባቸው አንዳንድ የምክር ቤት አባላት የውሳኔው ሐሳብ ገና ለድምፅ መስጠት ሳይቀርብ እየተቃወሙት ነው። የምክር ቤቱ አፈ ጉባኤ ጃስተን ሙትሪ የውሳኔው ሐሳብ ለክርክር እንደሚቀርብ ገልጸው የልወደድ ባይነት አጀንዳ ነው በማለት አጣጥለውታል።
በልወደድ ባይነት ተግባር ውስጥ አልሳተፍም። በክፍያዬ ላይ የሚሰጠው ውሳኔ የለም። የደሞዝ ክፍያው ኮሚሽን በሕገ መንግሥቱ መሠረት የሚወስነው ነገር ነው። ለዚህ መልስ መስጠት ያለብኝ እኔ ሳልሆን የደሞዝ ክፍያው ኮሚሽን ነው።
የደሞዝ ከፋዩ ኮሚሽን ሊቀመንበር ሴራ ሳረም ከፍተኛ ደሞዝ የሚያገኙት የመንግሥት ሠራተኞች ክፍያ የመቀነሱን የውሳኔ ሐሳብ በበጎ እንደሚመለከቱት ገልጸዋል።
Indeed, I wish that was done yesterday. The question is, it may be the right thing to do.
ይህ ጉዳይ ትናንት ተደርጎ ቢሆን ኖሮ ደስ ባለኝ ነበር። ቀደም ሲል ተደርጎ ቢሆን ኖሮ ለማለት ነው። የደሞዝ መቀነሱ ተግባር መደረግ ያለበት ነገር ነውና። ሆኖም የሚጨመረው ክፍያ ምን ያህል ይሆናል? ለአስተማሪዎች ብቻ ሳይሆን ለመላው የመንግስት ዘርፍ ሰራተኞች።
ይህ ክርክር ለሳምንታት ምናልባትም ለወራት ያህል ይቀጥላል ተብሎ ይጠበቃል። መንግስት የሌሎች ዘርፎች ሰራተኞችም የአስተማሪዎቹን ፈለግ ተከትለው የደሞዝ ጭማሪ ሊጠይቁ ይችላሉ የሚል ስጋት አለው። ተቃዋሚ ፖለቲከኞች በስራ ማቆም አድማ ላይ ያሉትን ሰራተኞች በመደገፍ ትላንት በናይሮቢ መሃል ከተማ ሰልፍ አድርገዋል። መንግስት የሀገሪቱ ፍርድ ቤት የበየነውን ትዕዛዝ በማክበር የአስተማሪዎቹን ክፍያ እንዲጨምር በምክር ቤቱ ያሉት ተቃዋሚዎች ጥያቄ አቅርበዋል። የሰራተኞቹ ደሞዝ መጨመርን በሚመለከት የቀረበው ይግባኝ ከስድስት ቀናት በኋላ በፍርድ ቤት ይሰማል። የኬንያው ፕሬዚደንት በፍርድ ቤቱ ውሳኔ ላይ ተጽዕኖ ለማሳደር እየሞከሩ ነው ሲል የአስተማሪዎቹ ማህበር በጠበቃ በኩል ከሷል። ሶስቱ ዳኞች ግን የፍርድ ሂደቱ ከመንግስት ተጽዕኖ ነጻ እንደሚሆን የስራ ማቆም አድማ ላይ ላሉት አስተማሪዎች ማረጋገጫ ሰጥተዋል።
የተከበራችሁ አድማጮች፣ አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ24 ደቂቃ ሆኗል። የመጽሔቱ ዝግጅታችን ይቀጥላል። ቀደም ሲል ባስተላለፍናቸው ዘገባዎች መሰረት ዩናይትድ ስቴትስ ውስጥ ከትናንት ጀምሮ ጉብኝት እያደረጉ ያሉት የሮማው ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በትናንትናውና በዛሬው ዕለት ያደረጓቸውን ቆይታዎች የሚዳስሱ ዘገባዎች በተለያዩ የአሜሪካ ድምፅ ዘጋቢዎች ደርሰውናል ከየስፍራው። ሄኖክ ሰማእግዜር እንደሚከተለው አጠናቅሯቸዋል።
በዋሽንግተን ዲሲ ከተማ እምብርት ካፒታል ሂል በበርካታ ስርሽዎች የተቆጠሩ ሰዎች ተሰባስበው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በኮንግረስ ያደረጉትን ንግግር ተከታትለዋል። እዚህ ስቱዲዮአችን አጠገብ በሚገኘው የሕዝብ ተወካዮች ምክር ቤት መቀመጫ አባ ፍራንሲስ ያደረጉት ንግግር ታሪካዊ ነው። በፖለቲካ ልዩነት በመከፋፈል የሚታወቀው የዩናይትድ ስቴትስ ኮንግረስ ዛሬ በአቡኑ መገኘት ለአፍታም ቢሆን አንድነትን አሳይቷል። በዚህ ሁኔታ በእጅጉ ከተደሰቱት መካከል የኮንግረሱ አፈ ጉባኤ ጆን ቤነር ናቸው። የካቶሊክ አማኝ ናቸው። ቤነር አባ ፍራንሲስን በክብርና በእንባ ተቀብለዋቸዋል።
የኮንግረስ አባላት አቡነ ፍራንሲስን ሳቀርብላችሁ ታላቅ ክብር ኩራት እየተሰማኝ ነው።
አቡነ ፍራንሲስ በዛሬው ንግግራቸው በቀጥታ የዩናይትድ ስቴትስ የሕዝብ ተወካዮችን በሰፊው ደግሞ ለአሜሪካና ለዓለም ያስተላለፏቸው መልእክቶች የገበያ ለመመጣጠን፣ የድህነት መስፋፋትና የከባቢ አየር ለውጥ የሚያስከትላቸው ችግሮች፣ የስደተኞች ጉዳይ፣ ሰላምና ዓለም አቀፍ ትብብርና ፍቅር ላይ ያተኮሩ ናቸው።
I am most grateful for your invitation to address this.
በተወካዮች ምክር ቤቱ ጥምር ጉባኤ ላይ ተገኝቼ ንግግር እንዳደርግ በዚህች የነጻነት ምድር የጀግኖች ቤት በሆነች ሀገር ሕዝብ በመጋበዜ ፍጹም ደስተኛ ነኝ።
አራት አሜሪካውያን የቆሙላቸውንና የታገሉላቸውን እሴቶች በማጉላት ለአሜሪካ መልእክታቸውንና ቡራኪያቸውን አሳልፈዋል።
ማርች ዊች ማርቲን ሉተር ኪንግ
ከሀምሳ ዓመታት በፊት የተደረገ አንድ ጉዞ ላስታውሳችሁ። ጉዞው ማርቲን ሉተር ኪንግ ከሴልማ እስከ ሞንትጎመሪ ለአፍሪካ አሜሪካውያን ሙሉ የነጻነትና የፖለቲካ እኩልነት የማረጋገጥ ሕልሙን ለማሳካት የመራው ነበር።
Most of us were once foreigners.
ብዙዎቻችን እኮ በአንድ ወቅት እኛም መጤዎች ነበርን።
አቡነ ፍራንሲስ በዛሬው ዕለት ያደረጉት ንግግር ማምሻውን በስፋት አሜሪካውያንን እያወያየ ይገኛል። በትናንትናው ዕለት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዋይት ሀውስ ቤተ መንግሥት አቡኑን ተቀብለው አስተናግደዋል።
Holy Father, on behalf of Michelle and myself, welcome to the White House.
ቅዱስ አባታችን በሚሼልና በራሴም ስም እንኳን ወደ ዋይት ሀውስ በደህና መጡ።
አቡነ ፍራንሲስ በዩናይትድ ስቴትስ መዲና ጎዳናዎች ሲጓዙ ሕዝቡ በነቂስ ወጥቶ ተቀብሏቸዋል። ክሪስቲና ቲምቡሪ እንዲህ ትላለች።
ዩናይትድ ስቴትስ በትህትና የሚያጎነብሱ ሰዎች ሀገር አይደለችም። የዓለም ሀያል ሀገር ናት። ጳጳሱ የሚያሳልፉት ምልክት የፍቅርና የትህትና እንዲሁም መሠረታዊ ስብዕናችንን የሚያስታውስ ይሆናል።
አቡነ ፍራንሲስም በመልእክታቸው አሜሪካውያን የካቶሊክ እምነት ተከታዮችን ባርከው አመስግነዋል።
ሁኒፐሮ ቡስኮ ደፈንደር ላ ዲግኒዳድ ደላ ኮሙኒዳድ
ቤተ ክርስቲያኒቱ በአሜሪካ በተለይ በሕይወትና በቤተሰብ ጉዳዮች ላይ ያላትን የጸና አቋም በማሰብ ነው ወደዚህ የመጣሁት።
ሰዎችን አንድ የማድረግ ስጦታ አላቸው። እምነታችን የተለየ ቢሆንም የሁላችንም አባት አይነት ስሜት ያሳድሩብናል። ስለዚህ በጣም ደግ አባት ናቸው።
የዋሽንግተን ዲሲዋ ኒሺ ሜንዴዝ ነች። አቡነ ፍራንሲስን ለማየት በየመንገዱ፣ በየአደባባዩ፣ በየሕዝብ መናፈሻ ስፍራዎች ሁሉ የሚሰባሰቡ የመዲናዋ ኗሪዎች እጅግ እጅግ በጣም ቁጥራቸው ብዙ ነው።
አሜሪካን ካቶሊክስ አር ኮሚትድ
አሜሪካዊ ካቶሊኮች በመቻቻል ሁሉን አቅፈው የሚኖሩ ናቸው። የሌሎች መብቶች እንዲከበሩ፣ ፍትሕና ሰቆቃ በሰው ልጆች ላይ እንዳይፈጸም የሚተጉ ናቸው።
አባ ፍራንሲስ በምጣኔ ሀብት እኩልነት፣ በተለይ ሀብታሙ እያገኘ ድሃው እያጣ የሚሄድበትን ሥርዓት ይተቻሉ። የከባቢ አየር ሁኔታም ለውጦ ያሳስባቸዋል።
ክላይመት ቻንጅ ኢዝ አ
የአየር ንብረት ለውጥ የሚያስከትላቸው ችግሮች ዛሬ ነገ እያልን የምናመነታበትና ለመጪው ትውልድ የምናሳልፈው ጉዳይ እንዳልሆነ ግልጽ እየሆነልኝ መጥቷል።
አቡነ ፍራንሲስ በዛሬው የኮንግረሱ ንግግራቸው በግልጽ ውይይት እናደርግ ሲሉ አሜሪካንና ህዝቧን ጨምረው ባርከዋል።
God bless America.
ዛሬ ማምሻውን አቡኑ ወደ ኒውዮርክ ከተማ ያመራሉ። የአሜሪካ ጉብኝታቸውን የሚያጠቃልሉት በፔንሲልቬኒያ ግዛት ይሆናል።
ከምሽቱ 3 ሰዓት ተኩል ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው የምታደምጡት። በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን።
በእጅ ስልካችሁ voa.horn.mobi እንዲሁም ናይል ሳት ላይ እንገኛለን።
በስቱዲዮ ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ አንዱን
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብ ለሁሉ እንድነግር ሁቡን ላመላክት ከምስጋና ጋር
ሄሎ ሰላም ተነስልኝ። ጌዮ በመላ ኢትዮጵያውያን በሙሉ በመላ ዓለም የሚገኙ ሙስሊሞች ዒድ ሙባረክ ያልኩ እንኳን አደረሰን። መካም በዓል ቴንክ ጌዮ አመት ለአመት ያደርሰን።
ሰላም ቮይስ ኦፍ አሜሪካ መልካም በዓል መልካም ኢድ ሃፒ ኢድ ሃፒ ኢድ ቴንክ ዩ ቮይስ ኦፍ አሜሪካ ሱፐር
ለአስተያየቶቹ እናመሰግናለን። እኛም መልካም ኢድ እንላለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ስርጭት ይቀጥላል። አረፋን የሚመለከት ልዩ ዘገባ ቀጥሎ ይቀርባል። በድጋሚ እንኳን ለኢዱ አደረሳችሁ እያልን ወደ ተከታዩ ቅንብር እናምራ። በዓሉ ኢትዮጵያ ውስጥ በብሔራዊ ደረጃ መከበር የጀመረው በ1967 ዓመተ ምህረት ነው። ዘንድሮ 41 ዓመቱ ሆነ ማለት ነው። ያኔ የተከበረው በ1967 1397ኛው ኢድ አል አድሃ ነበር። ንጉሴ አክሊሉ አንድ የእስልምና መምህር ጥቂት አጫውቷል። እነሆ
ሼክ ካሊድ ዩሱፍ። እስቲ መጀመሪያ አራቱን አስተዋውቁኝ። ብስምላ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። ያው እኔ ካሊድ ዩሱፍ ፋሪስ ይባላለሁኝ። ያው ወደ ስልጤ ሰፈር አካባቢ ነው ያለሁት። ያው በብሔርም ወደ ደቡብ አካባቢ ነኝ።
መርሃባ። ምንድን ነው ስራው? ምንድን ነው
ያ ስራዬ? ያው ሃይማኖታዊ ትምህርት ማስተማር ነው። ሃይማኖታዊ ትምህርት ነው ማስተምረው። የእስልምና ሃይማኖት ማለት ነው። እሱንም ማስተምረው ስራዬ።
ቤተሰብ፣ ልጆች እድሜዎስ እንዴት ነው? ወጣት ነዎት? በዚህ በወጣትነት ይህን ሼክ የሚለውን ሳላት የተወሰኑ መቼም እንግዲህ ያው በትምህርቱም በምኑም በእውቀቱም ነው።
አዎ መቼም ያው ይሄ ሼክ የሚባለው ያው ዝም ለሰዎች ያው ክብር የሚሰጥ ነው እንጂ መቼም የሚያከብረው ያው እውቀቱና ትምህርቱ ወይም ሃይማኖቱ ያው እርስ በርስ መከባበርም ስላለ ትንሽ የሃይማኖት አባቶች ያው ይከበራሉ፣ በትልቅ ደረጃ ይታያሉ። ያው ከዛ አንጻር አልሐምዱሊላህ እኔ ያው ከልጅነቱም ጀምር እስካሁን ትምህርት ላይ ነው ያለሁት። ራሴም ትምህርት ላይ ነው ያስተምራለሁ ሰዎች ነው። አልሐምዱሊላህ በእድሜ ደረጃ ወደ 43 ምናምን እድሜ እንደዛ ገደማ ይደርሳል። የተወለድኩት ያው ገጠር ነው። ሆኖም ግን ያው እንደ ታሪክ እስከ 43 ምናምን ይሆናል እድሜ።
ይሄ እንግዲህ ካስፈለገ እንደ መግቢያ ነው። አረፋ ነው እንግዲህ ዛሬ መስከረም 13 ቀን በዓሉ የአረፋ በዓል ነው። ምንድን ነው አረፋ ሲባል እንሰማለን? እንደው ለሁሉም ኢትዮጵያዊ እንደው ሊገባ በሚችል ቋንቋ አረፋ ምንድን ነው? ታሪኩስ እንዴት ነው?
አረፋ ማለት መቼም መጀመሪያ በቋንቋ ደረጃ አረፋ ሰዎች ያው እንደሚባል እንደ የሃይማኖት ሊቃውንት እንደሚናገሩ አዳምና ሔዋን ከሰማይ ወደ ምድር በወረዱ ጊዜ እቺ አርዱል አረፋ የምትባል ቦታ አለች። ያቺ ቦታ ተገናኝተው አረፍተኒ አረፍትን ብሎ እርስ በርሳቸው ተዋውቁባታል። አንድ ከዛ ተይዞ ነው። ሁለተኛ ያው ሃይማኖታዊ በዓል ነው። በአመት የሚከበር የሆነ ሃይማኖታዊ በዓል ነው። ሁሎችም ያው ሁላቸው የሚሰባሰቡበት አንድ። ሁለተኛ ደግሞ ይሄ ሀጅ የሚባል ዋናው ትልቁ ልዩነት ሀጅ የሚባል ወደ መካ ከተማ ተኪዶ ዚያራ የሚደረግበት አለ። ከዛ ተያይዞ ነው ትልቁ ነገር ይሄ ሃይማኖቱን ክብር የሚሰጠውና ወይም ሰዎቹ ልዩ ቦታ የሚሰጡት አንድ ይሄ ነው። ሁለተኛ ወራት እቺ ያለንበት ወር ይሄ ዙልሂጃ ይባላል። ዙልሂጃ ማለት ሀጅ የሚደረግበት ወር ተብሎ ነው የሚባለው። ይህ ወር በጣም የተከበረ ከሌላ ቀናቶች ላ ከአመቱ ካሉ ከ360 ቀናቶች የረምዳን ብቻ መጨረሻ ላይ 10 ቀናት አሉ። እነሱ ሲቀሩ እቺ 10 ቀናት በጣም ትልቅ ስራ በሃይማኖት በዚህ በእስልምና ዙሪያ ላይ ትልቅ ኢባዳዎች የሚሰሩባት ነቢ መሐመድም ሰለላሁ ዐለይሂ ወሰለም በዚህ ቀናቶች በጣም ውድ ሆኖ ቀናቶች ናቸው። ማሚ የውሚን አላሙል ሳሊሁ አፍደሉ ሚን ሀዚህ ለአያም ያኒ አሽር ዘል ሂጃ ከቀናቶች ምርጥ ቀን የለም እነዚህ 10 ቀናቶችን የመሰለ ብሎ የዙል ሂጃ 10 ቀናቶቹ ብሎ ሲናገሩ መልክተኞቹ ባልደረቦቻቸው ጠየቋቸው። አንድ ሰው ለሃይማኖቱ ሰማዕት ቢሆንም እነዚህ ቀናቶችን የኸይር ስራዎች ቀናት አይደርስም ወይ የሚለው ሲሏቸው አው ምናልባት ገንዘቡን ንብረቱን ይዞ እዛው ጦር ሜዳው ላይ ወድቆ የቀራ ከሆነ እንጂ የእነዚህን ቀናቶችን ኸይር ስራቸውን አይደርሳቸውም በማለት ተናግሯል። አንድ ይሄ ልዩነቱ ይቺ ወር ካሉ ክብር ካላቸው ወራቶች አንዱ ትልቁ ይሄ ዙልሂጃ የሚባለው ወር ከአራት ወራቶች የተከበሩ ወራቶች አሉ። ከተከበሩ ከአራት ወራቶች አንዱ ዙልሂጃ ነው።
ሀጂ ከሊድ ዮሱፍ የዛሬውን በዓል በተመለከተ ከመጽሐፍ ቅዱስና እንዲሁም ደግሞ ከቁርአን በማገናዘብ አብርሃምንና ልጁ ይስሐቅን አንስተው ደግሞ የዛሬውን በዓል በማስመልከት ካጫወቱኝ
ጥሩ እስኪ እንደው ሼክ ካሊድ ዩሱፍ የበዓሉን አጀማመር መጀመሪያ እስቲ እንደው ያጫውቱን ያረፋል።
አዎ አጀማመሩ ያው ምንድነው አንደኛ አርዶላ የበዓሉ ይሄኛው የተጀመረበት ነብዩላህ እስማኤል ኢብራሂም አለይሂ ሰላም ወይም አብርሃም ያው ሰዎች እንደሚሉ እና ኢብራሂም አለይሂ ሰላም በዚህ ቀን ላይ ልጃቸውን እስማኤልን ለእርድ እንዲያቀርቡ መስዋዕት እንዲያደርጉ ፈጣሪ አዛቸዋል። በዛ ጊዜ ልጃቸውን እስማኤልን እረድ ብሎ ሲላቸው ላርዳህ ነው ብሎ ሲላቸው አው እረደኝ ብሎ አሏቸው። ለእርድ በማቀርባቸው ጊዜ ያው ፈጣሪ በጅብሪል አማካይነት ኮርማ የሙኩት ማለት ሙኩት ይዞ መጣና ያው አዳናቸው። ይሄንም በቁርአን ሲናገር አላህ ወፈደይናሁ ቢዚብን አዚም ይላል። ትልቅ በሆነ ሙኩት አዳን ነው እስማኤልን አዳን ነው ብሎ ይላል። ይሄ እርዱ የተጀመረበት ከዛ ከኢብራሂም ጀምሮ ነው የተጀመረው። ለዚህ ነው ነቢ መሐመድ ሰለላሁ ዐለይሂ ወሰለም እኔ የኢብራሂምን መንገድ እከተላለሁኝ ኢብራሂም ሰራውን ይሰራለሁኝ እኔ ማርዳለሁኝ እናንተም ረዱ እኔን ተከተላችሁ በማለት በዚህ ነው መነሻው። ይሄ ኢድ የተጀመረ እርድ የተጀመረበት ምክንያት ይሄ ነው ማለት ነው።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብል ሁሉ እንድነግር ሁቡን ላመላክት ከምስጋና ጋር።
ሼክ ካሊድና ባልደረባዬ ንጉሴ አክሊሉን ላመስግንና ወደ ተከታዩ ዝግጅት እንለፍ። ባህልና ማኅበረሰብ ነው።
ዕለቱን በታሪክ ውስጥ የታሪክ ማስታወሻ ስብስቦች ባለፈው ሳምንት የጀመረው ውይይት ርዕስ ነው። የተጻፈ ታሪክ ክምችት ጥናትና ምርምርን ጨምሮ ይመለከታል። የስብስቡ ባለቤት ሳሙኤል አሰፋ ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለምሽቱም ተከታዩን ይዞ ቀርቧል።
ሳሙኤል በድጋሚ አመሰግናለሁ። ባለፈው ሳምንት የጀመረው ፕሮግራማችን ከረጅም ዓመታት ወይም ከረጅም ጊዜያት በፊት የተከናወኑ ድርጊቶችን ጨምሮ አበይት ናቸው የሚባሉ በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚኖራቸውን ዕለቶችን በታሪክ ውስጥ መለስ ብሎ የሚመለከት ከዚህ ቀደም በመጽሔት ስታቀርበው የነበረ በስብስብ መልክ ያዘጋጀኸውን መነሻ በማድረግ ባለፈው ሳምንት ያነሳነውን አንድ ነጥብ መለስ ብዬ ላስታውስና ለዛሬው ወደ ያዝነው ዝርዝር እንዘልቃለን። በናሙና እንድት ከሰጠኸኝ ከተመለከትኳቸው ጽሑፎች አንድ ሌላ ታሪክ ልውሰድ። ነሐሴ 15 በ1916 እቁ ኢትዮጵያዊ ምሁር አለቃ ታዬ ወልደ ማርያም አረፉ ይላል። ይሄ የዜና አረፍት የተዘገበበትን ነው የሚያነሳው። ነሐሴ 8913 አልጋወራሽ ተፈሪ ለነቀምቴው ገዢ ደጃዝማች ገብረ እግዚአብሔር የዴዴሳ ድልድይ ተሰርቶ በማለቁ ምክንያት የተሰማቸውን ደስታ ገልጸው ደብዳቤ ጻፉላቸው። ቀላል ከመስለው በታሪክ ቦታ እንዲኖረው የሚገባ ማስተዋሻ በአገር ጉዳይ ትልቅ ቦታ አስካላቸው ድረስ ተሄዳለ። እስኪ አንድ ሁለቱን ለናሙና አንብብልን። ብዙ ናቸው ያዩት። የነሐሴ 6 ታሪክ አለ። የ1874ቱ የሸዋ ንጉስ ሚኒሊክና የጎጃሙ ንጉስ ተክለ ሃይማኖት ተዋግተው ንጉስ ተክለ ሃይማኖት ቆስለው ተማረኩ። ከዛ በኋላ የተከተሉ አመታት ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የታሪክ ክንውኖችንም ይመለከታል ጽሁፍ። እስኪ አንዱን አቅርብልን።
እሺ፣ አሁን ያለነው መስከረም ላይም ስለሆነ እንደ ናሙና በመስከረም ወር ላይ የተደረጉ ታሪኮችን ብንመለከት በመሪዎች በኢትዮጵያ መሪዎች ላይ ሁለት የግድያ ሙከራዎች ተደርገዋል። እነዚህ የደርግ ሊቀመንበር የነበሩት ኮሎኔል መንግስቱ ኃይለማርያም ላይ መስከረም 13 1969 የተደረገ በኢህአፓ የተደረገ የግድያ ሙከራ ነው። ሁለተኛው ደግሞ አልጋውራሽ ተፈሪ ላይ መስከረም 9 1918 የተደረገ የግድያ ሙከራ ነው። ሌላው መስከረም 17 ልጅ ኢያሱን ከስልጣን ለማውረድ የተደረገ ሹምሽር ነበረ። እነዚህ ታሪኮች በእውነት ትንሽ ልብ የሚነካው ነው አግኝቻቸዋለሁ። አንድ ኢንተረስቲንግ ታሪክ ያገኘሁት በልጅ ኢያሱን ሹምሽርን በተመለከተ፣ ያው እንደምናውቀው አዲስ አበባ ከተማ ውስጥ በተደረገ ጉባኤ ነው ልጅ ኢያሱ ከስልጣናቸው የተወገዱት እና መስከረም 18 ቀን 1909 በዛው ዓመተ ምህረት ማለት ነው በማግስቱ ንግስት ዘውዲቱ ዘውዱን እንዲይዙና ስልጣኑን እንዲይዙ ነበረ የተወሰነው። በዚህ ቀን ልዕልት ዘውዲቱ ሸዋ ውስጥ ፋሌ በተባለ ቦታ እንዲቀመጡ ልጅ ኢያሱ ተወሰነባቸው። በግዞት ሳሉ በመስከረም 18 ሹምሽር ልጅ ኢያሱ ከስልጣን ወርደው ዘውዲቱ እንዲነግሱ መወሰኑን አያውቁም ነበረ። በዚህ ቀን ከአዲስ አበባ የተላኩት የምኒልክ የግቢ ሚኒስትር ደጃች መታፈሪያ መልከጼዴቅ በከፍተኛ አጀብ አስከትለው ሲሄዱ፣ አባ ጤና ኢያሱ ደግሞ ወዴት ወስድ አስረው ሊወስዱን ይሆን ብለው በተደናገጠ መንፈስ ይጠባበቁ የመጡት ሊያነግሷቸው መሆኑን ሲነግሯቸው ለጊዜውም ቢሆን የሚናገሩትንም ሆነ የሚያደርጉትን ማወቅ ተስኗቸው ነበር የሚል ኢንተረስቲንግ ታሪክ አግኝቻለሁ።
ሳሙኤል፣ የሚስቡ የሚማርኩ ምናልባትም ከጊዜውና ከቦታው ጋር ሁኔታዎችን አዛምደን እንድንመለከት የሚጋብዙ የታሪክ ክንዋኔዎች ናቸው። በአንኳር ታሪክነታቸው የሚታዩ ሁኔታዎችን ዘልቀን እንመለከታለን። ለዚህ ጽሁፎችን ለቅምሻ ያህል ነው ያቀረብ ነው። አንድ ጥያቄ ላንሳና ፕሮግራማችንን እንቋጭ። እንዲህ ያሉ ምናልባትም ቅድም እንደተመለከት ነው የጊዜ ብዛቱ ለማሰብ እንኳን የሚከብድ የሚመስለውን ያህል ወደኋላ የምንሄድበት የታሪክ ሁኔታዎች መሆናቸው፣ ሁለትም የተዘገቡ ታሪኮች በብዛት በሌሉበት ባህል ውስጥ ስለሆነ ትክክለኝነታቸውን በምን ማረጋገጥ ይቻላል? እንዴት ነው ለማረጋገጥ ጥረቶችን ያደረግከው? መረጃ ዋቢ ጠቅሰህ እንደሆነ ተመልክቻለሁ። ያ ምንጭ የተሳሳተ ከሆነ መረጃውም የተሳሳተ የመሆን እድል አለውና እስኪ እስከዛ ድረስ ገፋ አድርገህ ተመልከት።
እውነት ነው እንግዲህ ታሪክ ምርምር ይጠይቃል። ማገናዘብም ከተለያዩ ምንጮችን ማየት ያስፈልጋልና አብዛኞቹ የተጠቀምኳቸው መጽሐፎች በታወቁ የኢትዮጵያ ታሪክ ጸሐፊዎች የተጻፉ መጽሐፍት ናቸው። እነዛ በተባለው ቀን የተባለው ታሪክ እውነተኛ መሆኑን ከተለያዩ ምንጮች ለማረጋገጥ ሞክሬያለሁ። ሁለት ሶስት ደራሲያን ያንን ተመሳሳይ ታሪክ ዘግበውታል። ምናልባት ሊኖር የሚችለው የአገላለጽ ልዩነትና ወይም የአንድ ቀን ወይም የሁለት ቀን ልዩነት ነው። አብዛኛው ጸሐፊዎች የተስማሙበትን ቀን ወስጄዋለሁ። አብዛኛው ጸሐፊ የማይስማሙበትን ቀን ደግሞ እከሌም በዚህ ቀን ብለዋል፣ እከሌም በዚህ ቀን ብለዋል። ፋክት ስለሆነ የምዘግበው ሌላ ማብራሪያ ውስጥ አልገባሁም።
ሳሙኤል፣ ወደ ዛሬ እንመለስ። ዛሬ ዕለቱ ሐሙስ መስከረም 13 ነው። በዛሬው ዕለት ምን ተከናወነ? ምን ለታሪክ ማስታወሻ የሚበቃ ድርጊት እውን ሆነ? ምን አይነት ክስተት ነበር? የዛሬውን ዕለትና ምናልባትም በዚህ ሳምንት ውስጥ የተከናወኑ አበይት የሚባሉ ክንውኖችን፣ ክስተቶችን መለስ ብለን በማየት ውይይታችንን እንቀጥል።
አመሰግናለሁ በድጋሜ። ዛሬ መስከረም 13 ነው። እንግዲህ ባለፈው ሳምንት አንድ ታሪክ አንስቼ ነበረ። በ1969 ዓመተ ምህረት በሌተና ኮሎኔል መንግስቱ ኃይለማርያም ላይ የተደረገ የግድያ ሙከራ ነበረ። ሌላው ደግሞ በ1967 እዛው ደርግ መነሳት አካባቢ ላይ የኢትዮጵያ ሰራተኞች ማህበር ፕሬዚዳንት፣ ምክትል ፕሬዚዳንትና ዋና ጸሐፊ ስልጣን እንደያዙ ወዲያው በወታደራዊ ደርግ ከስልጣን እንዲወገዱ የተደረገበት ታሪክም ክስተት ዛሬ የሆነ ነው።
እነማን ናቸው እነኚህ ሰዎች? ታስታውሰን ባገኘው መረጃ ላይ
ስማቸው? አዎ፣ ይህንን ታሪክ ሰዎቹን ስማቸውን አላገኘሁትም። ከስልጣን መወገዳቸውን በደርግ የሚገልጽ ታሪክ ብቻ ነው ያገኘሁት። 1979 ዓመተ ምህረት የህወሓት ማዕከላዊ ኮሚቴ አቶ መለስ ዜናዊን የድርጅቱ ሊቀመንበር ሆነው እንዲያገለግሉ በድጋሚ እንደመረጠ የሚገልጽም ታሪክ አግኝቻለሁኝ። ከሰፊው የኢትዮጵያ ታሪክ ውስጥ ሊጠቀሱ የሚችሉ በእርግጥ ብዙ ክስተቶች ነው ባለፈው ሳምንትም እንዳልከው፣ ግን እነዚህ ሶስት ታሪኮችን አግኝቻለሁኝ።
መልካም። የኢትዮጵያን ታሪክ በሚዘክሩ እለቶችን ተንተርሰው በተጻፉት በጽሁፍህ በነኚህ ስብስቦችህ ወደ ኋላም ወደፊትም እየሄድን አንዳንድ ነጥቦችን እናጋራ። ከታሪኩ ምንነትም ሆነ ከእለቱ የተለየ ሁኔታ ጋር የሚያዩቸው ነገሮች ይኖራሉ የሚል ግምት አለኝ። ለእኔ ባካፈልከኝ ጽሁፍ ውስጥ ብዙ ታሪኮች ተዘርዝረዋል። ያንተን ብናስቀድም በዚህ ሳምንት ውስጥ የተከናወነ ትልቅ ክንውል ወይንም በዚህ በያዝነው መስከረም ወር ውስጥ የተደረገ እስኪ አንድ ሁለቱን እናካፍለን።
እሺ፣ ይህን ሳምንት እንኳን ብንወስድ ከመስከረም 10 እስከ 16 ከሰኞ እስከ አርብ እስከ እሁድ ያሉትን 7 ቀኖች ብናያቸው በዚህ ሳምንት ውስጥ የተለያዩ ታሪኮች ተፈጽመዋል። በኢትዮጵያ ታሪክ ውስጥ አንደኛው አጼ ሱሲኒዮስ ሃይማኖቱን እንደለወጠ የመጀመሪያ የኢትዮጵያ ንጉስ ነው። ከኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትን ወደ ካቶሊክ የለወጠ ንጉስ ነው። ለብዙ ውዝግብም በኢትዮጵያ ውስጥ ምክንያት የነበረ ንጉስ ነው። በ1625 ዓ.ም. ያረፈበት ቀን ነው ይህ ንጉስ። ሌላው ደግሞ አጼ በካፋም በዚሁ ሳምንት ነው ያረፉት፣ በ1723 ዓ.ም. እነዚህ የተለያዩ የታሪክ ምሁራን ፕሮፌሰር ጌታቸው ኃይሌ እንዲሁም ደግሞ ተክለ ጻድቅ መኩሪያ የጠቀሱት ታሪኮች ናቸው። የሁለት ትልቅ የኢትዮጵያ መሪዎች ወይም ነገስታት እረፍት ሳምንት ነው። ሌላው መስከረም 12 በ1936 ዓ.ም. ደግሞ የቀዳማዊ ወያኔ በመባል የሚጠቀሰው በብላታ ኃይለ ማርያም ረዳ መሪነት የመቀሌ ከተማን ለ21 ቀን በቁጥጥራቸው ያደረጉበት ሳምንት ነው። ሌላው አንድ እዚህ ሳምንት ላይ ያለ ከመነን መጽሔት በ1963 ዓ.ም. ካወጣው አንድ አስገራሚ ታሪክ ፈገግ የሚያስብል አግኝቻለሁ። 1963 ዓ.ም. ነው። በዚህ ሳምንት አዲስ ዘመን ጋዜጣ አንድ ዘገባ አውጥቶ ነበረ። ጋኔን እስባለሁ እያለ እያታለለ እስር ቤት ገባ በሚል ዜና ከአንዲት ሴት 9417 ብር የተቀበለ ሰው መቀጣቱን በዚሁ ጋዜጣ ላይ ተዘግቧል። በዘገባው ጋኔን እንኳን ሰው ስቦት ራሱም እየተሰባ ያስቸግራል የሚል ፈገግ የሚያስብል ሀረግ አለ። እሱስ ሆነ 9417 ብር የተሰረቀው በጋኔኑ ነው ወይስ በሰውየው? ጋኔኑ ከወሰደው ይዞት ጠፍቷላ። በነገራችን ላይ ሰውየው እንጂ ጋኔኑ አልታሰረም የሚል አዝናኝ ዜና መነን መጽሔት በዚህ ሳምንት ይዞ ወጥቶ ነበረ። በዚሁ ሳምንት የሆነ ሌላ ትልቅ ታሪክ ደግሞ የተባበሩት መንግስታት ድርጅት የኢትዮጵያን ደጋፊዎችና ተቃዋሚዎች ክርክር ከሰማ በኋላ ፈረንሳይ፣ ታላቋ ብሪታንያ፣ ቤልጂክ፣ ሆላንድ፣ ሄይቲ፣ የዓለም የስራ ድርጅት ወይም አይሎ በአባልነት የተገኙበት ኮሚቴ ተቋቁሞ ኮሚቴው ኢትዮጵያን የባሪያ ንግድ ጉዳይ ካጠራ በኋላ የባሪያ ንግድ ለማቆም ግዴታ ገብታ ኢትዮጵያ ማለት ነው። በዚህ ቀን የመንግስታቱ ድርጅት 57ኛ ሀገር የሆነችበት ሳምንት ነው። የመጀመሪያውም አፍሪካ ሀገር በመሆኗ ኢትዮጵያ ታሪካዊ ሳምንት ነው ማለት ነው። ይህ ሳምንት
ታሪካዊነቱን ያጎላዋል። ትክክል ብለሃል። የታሪክ ክንዋኔዎቹ የዋሉባቸውን ቀናት እናነሳለን፣ ሌሎች ዝርዝሮችንም እንመለከታለን። በዕለታዊ የኢትዮጵያ ታሪክ ትንታኔ ላይ ያተኮረ ጽሁፍን መነሻ በማድረግ ሳሙኤል አሰፋ ለዛሬው ላመስግንህና እንለያይ።
እኔም አመሰግናለሁ ድሉ ስለተሰጠኝ፣ ወይንም አንተንም አሉላን አመሰግናለሁ።
ወደ ተከታዩ ቅንብር እናልፋለን። የተከበራችሁ አድማጮች፣ የተፈጥሮ አካባቢ ይላል። መሬት ቅዱስ በረከታችን ናት፣ ልንጠብቃት ይገባል ብለዋል አቡነ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን። ይህንን የአቡኑንና የቫቲካንን የዘንድሮ አቋማቸው በማደግ ላይ ባሉ ሀገሮች ላይ ያለውን አንድምታ አስመልክቶ ትንታኔ እንዲሰጡን በተፈጥሮ አካባቢ ጉዳዮች ላይ የሚመራመሩትን ሳይንቲስትና ካናዳ በሚገኘው ካልግሪ ዩኒቨርሲቲ መምህርና የልማትና የምርት ሂደት ቡድን ሊቀመንበር ዶክተር ጌታቸው አሰፋን ሰለሞን አባተ አነጋግሯል።
ዶክተር ጌታቸው አሰፋ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ፣ እንደምን አመሸ ሰለሞን?
እግዚአብሔር ይመስገን። አሁን የደወልኩልዎት ከአቡነ ፍራንሲስ የዩናይትድ ስቴትስ ጉብኝት ጋር ተያይዞ በተለይ በአሁኑ ጊዜ እጅግ አንገብጋቢ እየሆነ የመጣውን የተፈጥሯችንን አካባቢ የአየሩን ንብረት በተመለከተ አንዳንድ የእርስዎን ማብራሪያና ትንታኔዎች ለመጠየቅ ነበርና እስቲ በቅድሚያ ይህንን የተፈጥሯችንን ሁኔታ የአየሩን ንብረት በተመለከተ ዋናው ዋና የሚባሉት የእምነት ተቋማት መሪዎች ምንድን ነው ሀሳባቸው፣ እምነታቸው?
በአጠቃላይ አሁን በአንዳንድ እምነቶች ከመጀመሪያ ጀምሮ በስፋትና በጥልቀት ከቅዱስ መጽሐፋቸው ጀምሮ አስቀምጠው የሚንቀሳቀሱ አሉ እና አንዳንዶች ምናልባት እምነት በአካባቢ ጥበቃ ላይ ያለው ተጽዕኖ በአሉታዊም በአዎንታዊም ሊታይ የሚችል ነው የሚለውን ለምሳሌ ክርስትናውን ስናይ ዓለምን እንዲነዳት ነው እንዲገዛት እንዲነዳት ነው ሰው ልጅ የተፈጠረው ሲባል ምናልባት በአሉታዊ ብቻ የሚተረጎምበት ጊዜ አለ። ነገር ግን መለስ ብለን ስናየው አሁን ለምሳሌ በጥንተ ተፈጥሮ አዳም ምድርን እንዲያበጃት እንዲጠብቃትም ይጥቃል ቴክኖሎጂም እንዲያሳድግ እንዲያበጃት እንዲጠብቃትም ደግሞ ሲል የአካባቢ ጥበቃ ደግሞ አብሮ እንዲያስኬድ ነው እና በተለይ አሁን የአቡኑም ጎብኝት የፖፕ ፍራንሲስን ጎብኝት በምናይበት ሰዓት ይሄ የማይታበል አማኞች እና እምነታቸው በአካባቢ ጥበቃ ከፍተኛ እና በጎ አስተዋጽኦ ሊያበረክት የሚችል መሆኑን የሚያሳይ ነው።
ብዙ ጊዜ ሲያነሱ አንዳንድ ሰዎች ተንታኞች ወይም ደግሞ ከተፈጥሮ አካባቢ ጋር ቅርበት ያላቸው ሰዎች የእምነቱን መሪዎች ሲያነሱ የሰው ልጅ በዚህ የተፈጥሮ አካባቢ ሁኔታና በአየር ንብረት ለውጥ ላይ ብዙ ጫና እንደሌለው የምናየው ሁሉ የእግዚአብሔር ሥራ እንደሆነ ምናያቸው መለዋወጦች በየጊዜው እናንተም የምታነሷቸው ሚዲያውም በየጊዜው የሚጨቃጨቅባቸው ፖለቲከኞቹም የሚነታረቁባቸው ለውጦችና የተፈጥሮ ክስተቶች ሁሉ የእግዚአብሔር ሥራ እንጂ የሰው አስተዋጽኦ አይደለም እያሉ የሚሟገቱ እንዳሉ ነው የሚናገሩት።
ልክ ነው፣ ያ ይስተጋባል። ነገር ግን ይሄ መሰረታዊ ከሆነ የእምነቶች በተለይ አሁን ለምሳሌ በክርስትናው በምናነሳበት ሰዓት ያለመረዳት ችግር ነው ብዬ ነው የማየው። እኔ ለምሳሌ መመረቂያ ጽሑፌን ፒኤችዲ በምሰራበት ሰዓት ግን የጠቀስኳቸውን አንስቼ ነበረ የጀመርኩት ማለት ነው። ለምሳሌ የሰው ልጅ ቀደም ብሎ እንደምናውቀው የተሰጠው ትዕዛዝ ልክ እንዲጠብቅም እንዲያበጅም ከሆነ እንግዲህ በኢንዱስትሪ አብዮት በምናይበት ሰዓት ከዛ በኋላም በነበሩ እስከ ቅርብ ጊዜ እስካለው ድረስ በምናይበት ሰዓት ማበጀቱ ላይ ነው የበረታው የሰው ልጅ። ቴክኖሎጂ ማበልጸግ ላይ፣ ቴክኖሎጂ ማሳደግ ላይ፣ የቴክኖሎጂ መፈልሰፍ ላይ ነው የበረታው እና የመጠበቁ ጉዳይ ለሺህ ዓመታት በተለይ ላለፉት 250 ዓመታት ከኢንዱስትሪ አብዮት በኋላ ወደ ጎን የተተወ ነበር። የዛ ደግሞ ውጤት እያየው ነው አሁን በምናየው አሁን ምናልባት በምናነሳቸው ጥያቄዎች የምናነሳቸው ችግሮች በሙሉ የተያያዙት ከሁለቱ ትዕዛዞች ከመንታዎቹ ትዕዛዞች አንዱ ተነጥሎ በመያዙ ነው የሰው ልጅ እዚህ የደረሰው እና ይሄ በእምነትም በሳይንስም የሚታይ ነው እና ኃላፊነት እንዲሁ ለነፍስ ለዘላለማዊ ሕይወት ብቻ ሳይሆን ለዚህ ለምንኖርበትም ዓለም ኃላፊነት እንዲያውም ይህ ፖፕ ፍራንሲስ ልዩ የሚያደርጋቸው ያንን በታይቶ በማይታወቅ መልኩ በካቶሊክ ቤተክርስቲያን ፖፖች በየጊዜው የሚጽፉት መልእክት አለ እና ያ መልእክት የተለያየ የነገረ እምነት የተለያዩ ነገሮች ነው የሚያነሳው እና ፖፕ ፍራንሲስ ግን አሁን ሰኔ ላይ ያወጡት ወደ 184 ገጽ የሚሆነው መልእክት ሙሉ በሙሉ ያዋሉት በአካባቢ ጉዳይ ነው። ትናንት እንዳየኸው በነጭ ቤተ መንግስትም ዛሬ በኮንግረስም ያደረጉት ንግግር በአብዛኛው ይዘቱ ከአካባቢ ጥበቃ ጋር የሚያያዘው ከዛኛው መልእክታቸው የወጣ ነው።
በአጠቃላይ እንደውም ሲታይ አሁን የአቡነ ፍራንሲስ በተፈጥሮ አካባቢ ላይ እንዲህ መንቀሳቀስና የተፈጥሮ አካባቢ የአየር ንብረት ደህንነት ተሟጋች መሆን በቫቲካን አቋም ላይ በአጠቃላይ በእምነቱ በእምነቶች ውስጥ ማለት ነው በግዙፍ እምነቶች ውስጥ ባለው አጠቃላይ አስተሳሰብና አቋም ላይ መሰረታዊ ለውጥ ወይም ፓራዳይም ሽፍት ያመጣ አቋም ነው ተብሎ ነው የሚታመነው። ምንድን ነው አባ ፍራንሲስን ለይቶ እንዲህ ሊያደርጋቸው የቻለው ለመሆኑ ምንድን ነው ብሎ ያስባሉ? በቅርብ ምርሶ ያጠኑት ነገር ካለ
ይመስለኛል። አሁን እሳቸው ምናልባት እንደሚታወቀው ወደዚህ መንበር ከመጡበት በኋላ የመጡበት ወቅት ያው ይሄ ጉዳይ በከፍተኛ ሁኔታ ብዙ መዘዞች እያስከተለ መሆኑ፣ ሁለተኛ ደግሞ ከእምነት አንጻር እሳቸው ይህንን እንደዚሁ ዝም ብሎ እንዲያው የካርበን ልቀት ቅነሳ ብቻ አይደለም የሚያዩ ሰብአዊ መዘዙንም እያዩ ነው እና ደስ በሚል ሁኔታ ይህንን ኃላፊነታችን መወጣት አለብን ስንል ይቺ የጋራ ቤታችን የምንላት ከኢኮኖሚም ጋር አያይዘው ከድህነትም ጋር አያይዘው ከሰው ልጆች ፍልሰትና ስደትም ጋር አያይዘው ነው የሚያነሱት እና ልክ የዚህ የሰው ልጅ ክብር ማንነት ተፈጥሮ ሁሉ አያይዘው ነው የሚያመጡት እዚህ ላይ እና እንዳልኩ ሰኔ ላይ ይህንን መልእክት ለ1.2 ቢሊዮን ካቶሊካውያን ካስተላለፉ በኋላ እንዲሁም ለመላው ዓለም ከበተኑት በኋላ ወዲያው ምንድን ነው ያደረጉት? ሐምሌ ላይ የዓለማችን ትልልቅ ከተሞች ኒውዮርክን ጀምሮ ቦስተን፣ የተለያዩ ከተሞችን እና የስቴቱ ገዢዎችን ደግሞ የዓለሙ ሰብስበው ነበር ቫቲካን ውስጥ እና ይህንን በግልጽ ነው በዛ ንግግራቸው የተባበሩት መንግስታት ከፓሪሱ ጉባኤ በፊት ምን ማድረግ እንዳለበት ይሄ የሰው ልጅ የፈጠረው እንደሆነ አንዳንዶች እንደሚሉት በተለይ በሪፐብሊካኑ ሳይት እንደሚሉት እንዲሁ በተፈጥሮ እየሆነ ያለ ነገር ሳይሆን የሰው ልጅ ያስከተለው መዘዝ እንደሆነ የአካባቢ ንብረት መለወጥ እና ይህንን አጽንተው እንደ መግለጫም እንዲያወጡ እነዚህ ከንቲባዎች ከካሊፎርኒያ ገዢ ጀምሮ እንዲፈርሙበት አድርገዋል እና በንግግር በመልእክት ብቻ ሳይሆን ይሄ የሚደረገው ሂደት የስብሰባዎች የስምምነቶች ሂደቶች ላይ በጎ ተጽዕኖ ለማሳደር እየሰሩ ያሉ ናቸው ብዬነማ።
አቡነ ፍራንሲስ እንግዲህ ትናንትም ከፕሬዚደንት ባራክ ኦባማ ጋር በተገናኙበት ወቅት፣ ዛሬም በተወካዮች ምክር ቤቱ ጥምር ጉባኤ ላይ በተገኙበት ወቅት የዚች የግዙፏ በምጣኔ ሀብትም ታላቅ የምትባል ሀገር መንግስት ፊት ቀርበው ይህንኑ አቋማቸውን አንጸባርቀዋል። ከበካዮቹም ከግዙፎቹ አንዷ ተብላ የምትታመነው ሀገር መንግስት ፊት ማለት ነው። በመጪው ሳምንት ደግሞ በተባበሩት መንግስታት ድርጅት ሰባኛ ጉባኤ ላይ እንደዚሁ ተገኝተው ከሚያስተላልፏቸው መልእክቶች አንዱ ይሄው የተፈጥሮ አካባቢ ጥበቃ፣ የአየር ንብረት ለውጥ ጉዳይ ነው የሚሆነው እና በማደግ ላይ ላሉ ሀገሮች ለመሆኑ ምንድን ነው የሚሰጠው ትርጉም? ምንድን ነው ያለው አንድምታ?
በማደግ ላይ ላሉ ሀገሮችም በተለይ ደግሞ እምነት ከፍተኛ ሚና በሚጫወትባቸው ማህበረሰቦች ይሄ ነገር ብዙ ጊዜ እንዳልከው ነው። በተለያዩ በእኛም ሀገር ሳይቀር እንዲህ አይነት ነገሮች ከዚህ ከእምነቱ ጋር እዚህ ዓለም የሚደረጉ ስራዎች የዚህ ዓለም ስራ አድርጎ የማየት ነገር አለ እና ምናልባት እኚህ ሌሎችም የእምነት መሪዎችን አስተባብረው የተለያየ ስራዎች እየሰሩ ስለሆነ ሌሎችም የእምነት መሪዎች ለምሳሌ የግብጽ ኦርቶዶክስ ከኢትዮጵያው ጋር ሆኖ በተለያዩ ቀደም ብሎ የዛሬ 5 ዓመት 6 ዓመት እንደዚህ አይነት ጉባኤዎች ያደርጉ ነበር እና እንደዚህ ተጠናክሮ በሚቀጥልበት ሰዓት ወደ ታች የመውረድ እድሉ ከፍተኛ ነው። ለምን? በአብዛኛው ማህበረሰቡ ያው የእምነት መሪዎችን ከፍ አድርጎ የማየት ቃላቸውንም ምናልባት በተሻለ ሁኔታ ከፖለቲከኞች ይበልጥ በተሻለ ሁኔታ የመመልከት ነገር ስላለ ወደ ታች ሲወርድ የሚደረጉ ስራዎች ኃላፊነት የመሰማ ስለ ኃላፊነት ነው። በአብዛኛው አሁን በዚህ በምክር ቤቱ ንግግራቸውም ሲያነሱ የነበረው ከአካባቢ ጥበቃ አያያዝም እያንዳንዳችን ኃላፊነት እንዳለብን ስለ ሰው ልጅ ክብር፣ ስለ ሰው ልጅ ከድህነት መውጣት፣ ስለ ፍልሰት፣ ስለ ተለያዩ ነገሮች እና የእሳቸው እንደዚህ በንቃት መሳተፍ በኋላም እንዳልከው በተባበሩት መንግስታት ንግግራቸውም ያነሳል ተብሎ ተስፋ የሚደረገው ወደ ሁሉም የሚደርስ መልእክት ይኖራቸዋል እና ከፍተኛ እና በጎ ተጽዕኖ አለው ብዬ አምናለሁ።
በዛ ላይ በድርቁም በማዕበሉም በረሃቡም ሳያጠፋ የሚገረፈው ለዚህ ለውጥ ለዚህ ጥፋት ምንም ሳያዋጣ በደሉ የሚደርስበትና የጉዳቱ ሁሉ ተሸካሚ የሚሆነው ኢትዮጵያን የመሳሰሉ ሰሞኑን እንደምናየው ጭምር ማለት ነው በማደግ ላይ ያሉ ሀገሮች በመሆናቸው ምናልባት አባ ፍራንሲስ እዚህ ላይ አተኩረው ሊሰሩ ይችላሉ የሚሉበት ነገር ይኖር ይሆን?
አዎ፣ አሁን ለምሳሌ እንዲሁ የፓሪሱን በምናይበት ሰዓት ምክንያቱም
እሱንማ ወደዛም ልዘልቅ ነበረ እንደውም ካነሱ አይቀር እሱንም አያይዘው ይግለጹልኝ። ለፓሪስስ የሚያበረክተው አስተዋጽኦ ምንድን ነው?
እንግዲህ የፓሪሱ አሁን እንዳልኩት ሰኔ ላይ ቫቲካን ሲሰበስቡ እነዚህ ከንቲባዎችና የመሳሰሉትን አንዱ ፓሪስን ነው በእይታ ውስጥ ያስገቡት። አሁንም ለፕሬዚደንት ኦባማ ትልቅ ስንቅ ነው ብዬ አምናለሁኝ። ያው የፖፕ ፍራንሲስ በአሜሪካ ተገኝተው እንደዚህ መልእክትና ድጋፍ መግለጻቸው ከዛ በተጨማሪ ደግሞ ለ70 ሚሊዮን አሜሪካውያን ካቶሊኮች እና እነሱ ለሚደግፏቸው የኮንግረስ አባላት ብሎም በዚህ ላይ ቸልተኝነትና ክህደት ልበለው የሚሰማቸው ወይም ደግሞ የለም ብለው የሚያምኑ ሪፐብሊካኖች
ለውጥ የለም የአካባቢ የአየር ንብረት ለውጥ የለም የሚሉ ማለት ነው።
አዎ፣ ለእነሱ ሁሉ ይህን ነገር እንዲፈትሹት መልሰው እንዲያዩት የሚያደርግ ይመስለኛል። በዋናነት ደግሞ ያሰመሩበት ዛሬ ንግግራቸው ላይ ለባለ ሀብቶች፣ ለኩባንያዎች ሀብት ማፍራት ጥሩ ነገር ነው፣ ትልቅ ስራ ነው፣ የተከበረ ስራ ነው ባለሀብት መሆን፣ ነገር ግን በኃላፊነት መሆን አለበት። ይህም ኃላፊነት ለጋራ ቤታችን ለሆነችው ለምድራችንም እንዲሁም እዛ ለምንኖረው ለሰዎች ልጆችም ነው የሚለው መልእክታቸው ትልቅ መልእክት ነው ብዬ ወስደዋለሁ።
ዶክተር ጌታቸው አሰፋ መቼም ለተለመደው ጥልቀትና ቅርበት ያለው ማብራሪያዎ በጣም አርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ።
በጣም እግዚአብሔር ይስጥልኝ። ሰላሙን
ደህና ምሽ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዚሁ እንሰናበታለን። ነገ እንገናኝ። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.
Z Radio.